ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ይህ ሀገር ብዬ ነው ማለት ኢትዮጵያ ማለት የሁላችን ሀገር ናት። ለእኔም ላንቺም ለሌላውም ኢትዮጵያዊ እኩል የሆነች ሀገር ናት። እሱን መገንባት ከሆነ ዋናው አላማችን፣ እዛ ላይ ከተማመንን የአንዱ አንደኛ ደረጃ ዜጋ ሁለተኛ ደረጃ ያለ ዜጋ የለም። ሁላችንም አላማችን አንዲት ኢትዮጵያ መገንባት እስከሆነ ድረስ አላማችን መጀመሪያ አንድ መሆን አለበት ነው። ስለዚህ ያችን አላማ ማሳካት የሚችልና ያንን መምራት የሚችል መንግስትኛ ደግሞ መሆን ከቻልን ብዙ እንቅፋት ይገጥመናል እያላለ ነገር ግን እዚህም እዛም የሚነሱ ነገሮች ህዝብን በማስተማር የውስጥ ሰላምን በማምጣት በዚህ ደረጃው ያለው የመንግስት አመራር ስራውን መስራት አለበት ብዬ ነው ማለት ነው።
አዲሷ የመከላከያ ሚኒስትር የምህንድስና ባለሙያም ጭምር ናቸው ወይዘሮ አይሻ መሐመድ። የህይወት ታሪካቸውን መልከት በሚያደርገው ዝግጅታችን ከተናገሩት የተወሰደ ነው። ከዜናው በኋላ ሙሉ ዝግጅቱ ይቀርባል።
በጣም ትልቅ ደስታ ነው የተሰማኝ። ለኢትዮጵያ ትልቅ ምዕራፍ ነው የተከፈተው። በዚሁ ይቀጥል እንላለን። ስናስበው፣ ስንመኘው፣ ስንፈልገው፣ ስንጠብቀው የነበረ ደስ የሚል ዜና ነው።
እኛ በዚህ በአሁኑ ወቅት ላይ መገኘታችን በጣም እድለኞች ነው። ሚኒስትር አብይ ያደረጉት እድል መስጠት ነው። እድሉ ካልተሰጠ አንድ ሰው አንድ መስራት አለመስራቱ እንኳን አይታወቅም። በድሮ ጊዜያትም አልፎ አልፎ እድል ቢሰጥም እንኳን ለወንዱ ሴቱም ወንዱም እድል ተሰጥቶት ያልሰራበት ሁኔታ አለ። ለስሙ ሚኒስቴር ሆኖ ምንም የማይፈይድበት ሁኔታም ነበረ።
የቀደሙት ዶክተር ተዋበች ቢሻው በኢትዮጵያ ልዩ ልዩ አካባቢዎችና እንዲሁም በተለያዩ የአፍሪቃና የእስያ አገሮች በዓለም አቀፍ ደረጃ የጤና አጠባበቅ ሙያ ተሰማርተው ያገለገሉ እውቅና ፋናዋጊ ባለሙያ ናቸው። እርሳቸውን ተከትሎ የሰማችኋቸው ደግሞ ወይዘሮ ሙሉ ሰለሞን ይባላሉ። የንግድ ሥራ ፈጣሪ አማካሪና የኢትዮጵያ ንግድ ምክር ቤት የመጀመሪያዋ ሴት ፕሬዚዳንት ታዋቂ ገጣሚም ናቸው። ርዕሱ ቀደም ብሎ ከቀረበው ጋር የተያያዘ እነርሱም ሁለቱም ተዋዮቻችን ሰፋ ባለ ውይይት አብረውን ያመሻሉ። ቅዳሜ ጥር 10 2011 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። ከአቀናባሪ ብርሃን ኃይሉ ጋር እስከ ምሽቱ 4 ሰዓት ድረስ አብረናችሁ እናመሻለን። አሁን ቀዳሚውን የሰዓቱን የዓለም ዜና።
ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። የፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ወንጀል ችሎት ለሰባት ቀናት ተይዘው እንዲቆዩ ትዕዛዝ የሰጠባቸው ሄኖክ አክሊሉና ሚካኤል መላከ ዛሬ ተለቀዋል። መለስካቸው አማሃ መስመር ላይ ነው። እንደምን አመሸ መለስካቸው?
እንደምን አመሸ ሰለሞን?
እግዚአብሔር ይመስገን። እስቲ በዚህ ጉዳይ ላይ ምን አግኝተሃል? ማንን አነጋግረሃል?
ዛሬ ከመሸ በኋላ ከተጠርጣሪዎቹ ጠበቆች አንዳኛውን አቶ አለልኝ ምረቱን እንዳናገርኩት ከሆነ ዛሬ ሁለቱም አቶ ሄኖክ አክሊሉና አቶ ሚካኤል መላክ እንደተፈቱ አረጋግጠውልኛል ጠበቃቸው
አቶ አለልኝ ምረቱ።
አቶ አለልኝ ምረቱ አረጋግጠዋል። እሳቸው እንደሚሉት ከሆነ ቀደም ሲልም እነዚህ ሁለት ሰዎች የታሰሩት ፖለቲካዊ በሆነ ምክንያት እንጂ ሕጋዊ በሆነ መንገድ አይደለም። አሁንም የተፈቱት ፖለቲካዊ በሆነ መንገድ ለምን ይባል ፍርድ ቤቱ ለሰባት ቀን ከትላንት ወዲያ ፖሊስ የጠየቀውን የማጣራት ጊዜ አቤቱታ ሰምቶ አጣራና አቅርብ ብሎት ነበር። ይሁንና ያ ሳይደርስ ዛሬውኑ እንዲፈቱ ፍርድ ቤት ማን ብቻ ሳይሆን የፖለቲካ ውሳኔ ሰጥቶ ተፈቷል። ሁለቱ ተጠርጣሪዎች
የፖለቲካ ውሳኔ ነው ሲሉ በትዕዛዝ የተላለፈ ውሳኔ ነው ወይስ ዳኛ ነው እንዲለቀቁ ያደረገው? ምንድን ነው ያሉት አቶ አለልኝ ምህረቱ?
አቶ አለልኝ ምህረቱ የሚሉትም ለዚህ ነው። መጀመሪያም በፖሊስ አስገዳጅነት እነዚህ ሰዎች ተይዘው ታስረው ነበረ። ነገር ግን ከቀረቡ በኋላ የጠረጠርኩባቸው በዚህ ነው አሉ። ግን ፖሊስ የጠረጠራቸው አንድም የአዲስ አበባ አመራር ከነዋሪው መምረጥ አለበት እንጂ ከክልል መምጣት የለበትም የሚለው፣ ሌላው ደግሞ ከፍልስጤም ጋር በተያያዘ የፍልስጤምን ኮዝ እንደግፋለን የሚል ከቆንስላው ጋር በመገናኘት አድርገዋል የሚል ነበረ።
ፍልስጤም ኤምባሲም ስልጠና ወስደዋል የሚል አይነት ክስ ነበረ።
ይሄ በምንም አይነት ቢሆን በህግ የሚያስጠይቅ ነገር አለን። ህጋዊ ወይም ህገ መንግስታዊ መብት አላቸው ለመደራጀትም ጥያቄ ለመጠየቅም የፈለጉትን ሀሳብ ለማስተላለፍም ወይንም በዚያ መንገድ ለመናገርና ሀሳባቸው ለመግለጽ እነዚህ ሰዎች ሙሉ መብት ያላቸው ናቸው። ይሄ ሳይሆን ቀርቶ ግን ይህን ያርጋቸዋል ተብሎ ሲያዙ ህጋዊ ሳይሆን ፖለቲካዊ ነው ባይ ናቸው አቶ አለልኝ ራሱ። ስለዚህ አሁንም የታሰሩት ፖለቲካዊ በሆነ መንገድ እንደሆነ ሁሉ የተፈቱትም ፖለቲካዊ በሆነ መንገድ ነው፣ በትክክል ተፈተዋል ብለው ነግረውኛል እሳቸው።
መለስካቸውን አመሰግናለሁ። እንግዲህ ከዚህ ዘገባ ጋር በተያያዘ ሰሞኑንም ተጨማሪ አስተያየቶችን አካቶ እና ተጨማሪ መረጃዎችንም አካቶ መለስካቸው ይመለሳል። አመሰግናለሁ ለዛሬው ዘገባው። ቱርክ ኢስታንቡል በሚገኘው የሳዑዲ አረቢያ ቆንስላ ውስጥ መሞቱ ትናንት የተነገረው ሳዑዲ አረቢያዊ ጋዜጠኛ ጀማል ካሾግዢ አስከሬን የት እንዳለ ሪያድ በአስቸኳይ እንድታሳውቅ አምነስቲ ኢንተርናሽናል አሳሰበ። ተያይዞም የአስከሬን ምርመራ እንዲካሄድ የሰብአዊ መብቶች ተሟጋቹ ድርጅት አሳስቧል። ጀማል ካሾግዢ ኢስታንቡል በሚገኘው የሳዑዲ ቆንስላ ውስጥ ካገኛቸው ሰዎች ጋር በተፈጠረ ግብግብ ሕይወቱ አልፏል ሲል የሳውዲ አረቢያ መንግሥት ትናንት ማሳወቁን የሀገሪቱ ቴሌቪዥን መናገሩ ይታወሳል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሳውዲ አረቢያ መንግሥት ምርመራውን ለማካሄድ ፈጣን እርምጃ መውሰዱ የሚደነቅ ነው ሲሉ ተናግረው ነበረ። ይኸው የሳውዲ እንቅስቃሴ ምርመራው ወዴት ወደፊት እየተንቀሳቀሰ መሆኑንና እስካሁን በታወቁ ተጠርጣሪዎች ላይ እርምጃ መወሰዱንም በአድናቆት እንደሚያየው አስታውቋል ዋይት ሀውስ ትናንት ባወጣው መግለጫ። መግለጫው አክሎም ዩናይትድ ስቴትስ በዚህ አሳዛኝ አጋጣሚ ላይ እየተካሄዱ ያሉትን ዓለም አቀፍ ምርመራዎች በቅርበት እንደምትከታተልና ወቅቱን ጠብቆ በግልጽና አግባብነት ባለው መንገድ ፍትሕ እንዲሰጥ ትጎተጉታለች ብሏል። የሳዑዲ አረቢያ የዛሬው መግለጫ ከመውጣቱ በፊት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በሰጡት ቃል በካሾግዢ ደብዛ መጥፋት ምክንያት የሳዑዲ አረቢያ ላይ ማዕቀብ ሊጥሉ እንደሚችሉ ተናግረው ነበር። ከአሜሪካ ድምጿ ግሬታ ቫን ሰስተርን ጋር ትናንት ለቃለ ምልልስ የተቀመጡት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮም በካሾግዢ ደብዛ መጥፋት ጉዳይ ላይ ተናግረው ነበር። ፕሬዚደንት ዶናልድ ትራምፕ ቀደም ሲል ሰጥተውት በነበረ መግለጫ የሳዑዲ አረቢያ እጆች በጋዜጠኛው መጥፋት ውስጥ ካሉ መዘዙ እጅግ የበረታ ይሆናል ቢሉም የውጭ ጉዳይ ሚኒስትር ፖምፔዮ ግን እነዚያ ምላሾች ምን ሊሆኑ እንደሚችሉ ወደዚያ ውስጥ መግባት አልፈልግም፣ በእርግጥ ሊወሰዱ ስለሚችሉ መጠነ ሰፊ ስለሆኑ ምላሾች ልናስብ እንችላለን ብለዋል።
When I traveled to Saudi Arabia, I met with the king, I met with the crown prince at great length, I met with foreign minister Zubair.
ከንጉስ ሳልማንና ከአልጋውራሽ መሐመድ ቢል ሳልማን ጋር ለመነጋገር በዚህ ሳምንት መጀመሪያ ሪያድ ሄደው የነበሩት ማይክ ፖምፔዮ ከሀገሪቱ መሪዎች ጋር የተፈጠረውን ሁኔታ ዩናይትድ ስቴትስ እንደማትደግፍ መናገራቸውን ገልጸዋል። ተጨማሪ ዘገባዎችን ይዘን እንመለሳለን።
ቀዳሚ ጥር 10 2011 ዓ ም በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈው ስርጭታችን የሰዓቱን የዓለም ዜና ነበር የተከታተላችሁት። የተለያዩ ርዕሶች ላይ ያተኮሩ ቅንብሮችን ይዘናል። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ለቅንብሩ ትሰይማለች። አሁን ወደ ቀዳሚው ዝግጅት ልውሰዳችሁ። ቀደም ብለን በመግቢያ ያስተዋወቅነው ዝግጅት ነው ከአዲሷ የመከላከያ ሚኒስትር ወይዘሮ አይሻ መሐመድ ጋር የተካሄደ ቃለ ምልልስ። ወይዘሮ አይሻ በሙያቸው የምህንድስና ባለሙያም ናቸው። ጽዮን ግርማ ነች ያነጋገረቻቸው። የሕይወት ታሪካቸውን መልከት ወደሚያደርገው ዝግጅቷ እንሆ።
በጣም አመሰግናለሁ ኢንጂነር አይሻ ለቃለ ምልልስ ፈቃደኛ ስለሆኑ። የመጀመሪያ ሴት የመከላከያ ሚኒስትር የሚል ማዕረግ በኢትዮጵያ አግኝተዋል። ብዙ የመጀመሪያ ሴቶች ቢኖሩም እርስዎ የመጀመሪያ ሴት የመከላከያ ሚኒስትር የሚለው ምናልባት ከዚህ ቀደም ለሴቶች ከበድ ያለ ቦታ ተደርጎ ስለሚገመትም ይመስለኛል። ወደ እሱ በኋላ እንመጣበታለን። ለቃለ ምልልስ እንግዲህ የመጀመሪያችን ስለሆነ ከተወለዱበት፣ ካደጉበት፣ ከተማሩበት ነው የምጀምረው። ለአድማጮቻችን ማንነት የሚለውን ነገር ለማስገንዘብ ስለሆነ የዚህ ቃለ ምልልስ አላማ አፋር ውስጥ ትንሽ ቦታ ላይ እንደተወለዱ ገልጸዋል። የት ናት ያቺ ቦታ? እስቲ በስም ይንገሩን።
ያቺ ቦታ በራህሌ ወረዳ ትባላለች። በራህሌ ወረዳ ውስጥ ያለች ትንሽ መንደር ናት። እንግዲህ በራህሌ ነው የሚባለው አካባቢ።
አፋር ብዙ አርብቶ አደር የሚበዛበት አካባቢ እንደመሆኑ ከዚህ ቀደምም የመጀመሪያ ደረጃ ትምህርት ቤቶች በተለይ የተሟላ እንዳልሆኑ ከዘገባ አቀርበናል። ቦታውንም አንዳንዶቹን አይቻቸዋለሁ አውቃቸዋለሁ። እና የእርሶ የመጀመሪያ ትምህርት ቤት ህይወቶ ምን ይመስላል? የት ነው የተማሩት?
የመጀመሪያ ትምህርት የተማርኩት ደግሞ ሰመራ አጠገብ የሚገኝ አንድ ዩሌ የሚባል ከተማ አለ። እዛ ከተማ ላይ አባቴ እንደዚህ የመንግስት ሰራተኛ ነበሩ እና የመጀመሪያ ደረጃ ትምህርት ማለት አንደኛ ሁለተኛ እንደዚህ ፕሪፓራቶሪ ነገሩ እዛ ነው የተማርኩት። ከዛ በኋላ ግን አባቴ ወደብ ሰራተኛ ሆኑ እና ከአንድ እስከ ሶስት ያለውን እንደተማርኩኝ አሰብ ወደብ ይሰሩ ነበረ ስራ ሲያገኙ እዛ ወደዛ ሙባረግን እዛ ነው እንግዲህ ከሀይ ስኩል ያለውን ትምህርት የተማርኩት። በሀይ ስኩል ሌቭል ላይ እያለሁ ደግሞ አባቴ አሁንም ወደዚህ ወደ የኢትዮጵያና የኤርትራ ልዩነቱ ሲመጣ አባቴ ወደዚህ ሙባርቆ አሁንም አዲስ አበባ ነው ሀይ ስኩል ያስተማረኝ። መነን ነው የተማርኩት የካቲት 12 የሚባለው ሰፌት የተማርኩት ሀይ ስኩል።
ለምን ስራ ነው አባቶት ወደ አሰብ የሄዱት? እንግዲህ አቶ መሐመድ ሙሳ ምንድን ነበር?
ወደ ሰራተኛ ነበሩ።
ስንት ናችሁ ቤት ውስጥ?
ቤት ውስጥ አራት ነበርን። በልጅነታችን አንድ እህትና አንድ ወንድም አጣን። በኋላ ግን ሁለት ሆነን ነው ቤት ውስጥ ያደግ ነው። በእኛ ባህል ደግሞ ብዙ እንትን ስላለ ሌሎች ደግሞ የአባቴ ልጆችም ነበሩ። በርከት ብለን ያደግ ነው። ሌሎችም አባቴና እናቴ ሰፖርት የሚያደርጋቸው የሚያሳድጓቸውም ልጆች ነበሩ። እናትና አባቴ ጋ በክንዛ የሚገናኝ ግን አንድ ወንድም ነው የነበረ።
ጎበዝ ተማሪ የሚባሉ ነበሩ?
አዎ ደህና ነበርኩኛው። ጥሩ ነው የነበርኩ። ጥሩ ተማሪ ነው የነበርኩ።
በልጅነቱ ነበር የመምራት ፍላጎት?
እኔ ያው ለእናቴ ብቸኛ ሴት ልጅም ስለነበርኩ እናቴን አገዝ ነበር። ነገር ግን እኔ ብቻ ነበርኩ ሴት እዛ ቤት ውስጥ ከሚያድጉ ልጆች እና ብዙ ጊዜ አባቴ የመሪ የሚያክል ሚና ይሰጠኝ ነበረ። አባቴን በጣም አግዘው ነበር እና እንደ ጓደኛ ነበረ የሚያማክረኝ አባቴ። ስለዚህ እሷ ትምራችሁ አይነት ስንትን ነበረው አባቴ እና ለአባቴ በጣም ቅርበት ስላለኝ አባቴ ደግሞ ብዙ ጊዜ ፖቴንሻል እንዳለኝ ይነግረኝ ነበር እና በተለያየ ነገር በምናደርጋቸው ነገሮች ያችን ነገር ዳር ማድረስ ከሬጁ ነበረኝ። አባቴ በጣም ሰፖርት ያደርገኝ ነበር እና የሆነ ያው አሁን ያልሹ አይነት
የመምራት ነገር ከልጅነት የመጣ ነው። ከዛ በኋላ ወደ አዲስ አበባ መጥተው መነን ነው የተማሩት? እዛስ የነበረውት ቆይታ ምን ይመስላል?
እዛም ጥሩ ነበርኩኝ። እነዚህ ትምህርት ቤቱን ለወድ ማትሪክን ይሄ የአስራ ሁለተኛ ክፍል መልቀቂያ ፈተናል በጥሩ ሁኔታ አስተምሮ ወደ ዩኒቨርሲቲ የሚያደርስ እንትን ነበረው በዛ ጊዜ እና ሌሎች ሀይ ስኩሎችም ነበሩ። ያኔ ስፔሻል ክላስ የሚባል ክላስ ነበረ። ጎበዝ ተማሪዎች አንድ ላይ ሆነው እንደዚህ አይነት ፉክክር የሚያደርጉበት እኔም አንዷ ነበርኩ እዛ ውስጥ ካሉት ልጆች። ስለዚህ ደህና ነጥብ አምጥቼ ነው ዩኒቨርሲቲ ጆይን ያደረኩት እና ጥሩ ነበረ። የዛም ቆይታዬ ጥሩ ትምህርት ቤት ነበር እና ትምህርት ቤቱም ጥሩ ነበር። የኔም ጥሩ ቤት ስለነበረኝ ብዙ አልተቸገርኩም።
አምስት ኪሎ ሄደው ምንድን ነው የተማሩት?
አራት ኪሎ ነው እንግዲህ ቅድሚያ የሚገባው። ከዛ በኋላ ሁለተኛ አመት ላይ አምስት ኪሎ ሄጄ ሲቪል ኢንጂነሪንግ ነው።
ከዛ የመጀመሪያ ስራዎት የት ነው ከተመረቁ በኋላ?
ከተመረቅኩ በኋላ መጀመሪያ አዲስ አበባ ስራ ለማግኘት ያው ማድረግ ሞከርኩ። እሱ ሳይሳካልኝ ሲቀር የኤንዲፒ አንድ እንትን አውጥቶ ነበረ፣ የናሽናል ቮለንቲርስ ቫካንሲ ያወጣና አፋር ላይ ለሚሰራ እሱን ቫካንሲ ጆይን አድርጌ የኤንዲፒ የከተማ ልማት ማሻሻያ ፕሮግራም ነበረው። ያንን ፕሮግራም ጆይን አደረኩኝ። አንድ ሁለት አመት እዛ እንደቆየው ግን ወዲያው ሰመራ ዩኒቨርሲቲ ግንባታ ሲጀመር ጂአይዜድ እንደዚሁ ቫካንሲ አውጥቶ ጂአይዜድ ጅም ጆይን አድርጌ መጀመሪያ ምክትል ሳይት ማኔጀር ሆንኩኝ። በኋላ ሳይት ማኔጀር ሆኜ ፕሮጀክቱ ላይ እሰራ ነበር። ከተወሰነ አመት በኋላ ግን ፕሮጀክቱ የተወሰነ ደረጃ ላይ ሲደርስ ጂአይዜዶች ወደ ሄድ ኦፊሳቸው እየወሰዱኝ ሄድ ኦፊሳቸው ስሰራ ቆየሁ። ከዛ ክልሉ አሳይመንት ሰጠኝ ማለት ነው። እዛ እንደገና ወደ ክልል ተመልሼ መንግስት ሰራተኛ ሆንኩ ማለት ነው።
የመንግስት ሰራተኛ ከሆኑ በኋላ ነው ወደ ፖለቲካ የተቀላቀሉት?
የመንግስት ሰራተኛ የሆንኩት ፖለቲካውን ኦልሬዲ ከተቀላቀልኩ በኋላ ነው። አሳይመንቱ ራሱ ከእሱ ጋር የተያያዘ ነበር እና ያው አሳይመንቱ ኦልሬዲ እንደጀመርኩ ወደ ፖለቲካው ከገባ በኋላ ነው የተሰጠ።
ፖለቲካ ውስጥ ሴቶች በተለይ ደግሞ ትምህርት ላይ የሆኑ ሴቶች፣ በዚህ አይነት መንገድ የመጡ ሴቶች ወደ ፖለቲካው ወይም የገዥውን ፓርቲ አይሳቡም እና እንዴት እርስዎ ተስበው ወደ ፖለቲካው ሄዱ?
እኔ የሴቶች ማህበር ነበር እዛ አፋር ውስጥ ሴቶች ማህበር የተደራጀ ማህበር ነበር እና የዛ ማህበር አባል ነበርኩ እና እዛ ማህበር ላይ ስለ ሴቶች ያለባቸው ችግር እንግዲህ የኢትዮጵያ ሴቶች በአጠቃላይ ዓለም ላይ ያሉ ሴቶች ያላቸው ችግር አለ፣ መልሶ የኢትዮጵያው አለ፣ ከእሱ ደግሞ ድርጅት ችግር እዚህ አርብቶ አደር አካባቢ ደግሞ አለ። የስራ ጫናው የተለያዩ የምንም ሰይ የሌለው ምንም የፖለቲካ አስተዋጽኦ የሌለው ድምፁ የማይሰማ በተለያየ የመወሰኛ መድረኮች ላይ የማይገኝ
አይነት ነው። በተለይ አርብቶ አደሩ ደግሞ ለየት ያለ ነው እና ስለዚህ ይህንን ለማስተካከል እና ቢያንስ መንግስታዊ ስርዓቱ ላይ እንዲህ አይነት ተሳትፎ ሴቶች ሊኖራቸው ይገባል። ያ ተሳትፎ ደግሞ የሚኖረው የተማሩ ሻል ያሉ ሴቶች ይህንን አደረጃጀት እየተቀላቀሉ ሲሄዱ ነው እያልን ነበረ የምንነጋገረው ብዙ ጊዜ እና የምናያቸው ነገሮች ነበሩ እና ዝም ብለን በተደረጃጀት ውስጥ ባለመሆናችን ድምጣችን አይሰማም የሚል እያየው ነበር በሂደት ያንን። ስለዚህ ይህን ለማድረግ እነዚህ እኔ እድል አግኝቼ ተምሬያለሁ። ነገር ግን ምንም እድሉን ያላገኙ ከኔ የተሻለ መሆን የሚችሉ የአፋር ሴቶች ግን አሉ በየነገሩ በየገጠሩ። ስለዚህ እኔ ቢያንስ ለነሱ ድምጤን ማሰማት አለብኝ የሚል እንትን ነበረኝ እና በዛ መንገድ ድርጅቱን ተቀላቀልኩኝ። እንደ ተቀላቀልኩ ግን አስተዋጽኦም አለ ሌሎችን ነገሮች ታሳቢ ተደርገው የድርጅቱ ማዕከላዊ ኮሚቴ አባል ሆንኩ። ከዛ ጊዜ ጀምሮ አሁንም ስቲል እዛው ነኝ ያለሁት።
የአፋር ብሔራዊ ዲሞክራሲያዊ ፓርቲ ማለት ነው አብዴፓ?
አብዴፓ ነው እኮ የተቀላቀልኩት። አብዴፓ ነው የነበረውን ስንጀይሳ የነበረው ፓርቲ ብቸኛ ፓርቲ እሱ ነው። ስለዚህ እሱ ፕሮግራሙ ችግር የለበትም፣ ግን በፕሮግራሙ ላይ ያለው ነገር በአግባቡ ተግባራዊ መደረግ አለበት የሚል ስችል ነበረ የምናንጸባርቀው እና በዛ መንገድ ያው የነበረውን ከፍተኛ የአመራርነት እንትን እየተቀላቀሉ ብዙ ሴቶችም ከዛ በኋላ መጥተዋል። ከኔ በፊትም ነበሩ ተወሰኑ። ትንሽ ቁጥራችን እየጨመረ እንዲሄድ መስራት እንደምንችልም እንዲታወቅ ሴቶች ጉዳይ እንጂ ሌላ ቦታ ላይ መሪ አልነበርም። አንዲት ልጅ ነበረች ከኔ በፊት፣ እሷ በነሳ ነው እኔ የገባሁት። ስለዚህ የተለያየ እርከን ላይ መቀመጥ እንደምንችል መምራት እንደምንችል ማሳየት አለብን፣ ይሄንን ማህበረሰብ ሰርተን ነው ማሳየትና ማሳየት አለብን የሚል አቋም አለኝ። አሁን
እንግዲህ የአፋር ክልል የአደጋ መከላከልና ምግብ ዋስትና ቢሮ ኃላፊ፣ የባህልና ቱሪዝም ሚኒስቴር ሚኒስትር፣ የኮንስትራክሽን ሚኒስቴር ሚኒስትርም ሆነው አገልግለዋል። ማሳየት የሚለውን በመሾም ደረጃ ወይም በመስራት ደረጃ እነዚህን ነገሮች ሆነው ሰርተዋል። እንዳሰቡት አገለገሉ? በዚህ በነበረው ስርዓት ውስጥ ያሰቡትን አሳኩ? በእነዚህ ኃላፊነት ቦታዎች
እንግዲህ አፋር ላይ በነበረኝ ቆይታ እውነቱን ለመናገር ብዙ መስተካከያ የሚፈልጉ ነገሮች ነበሩ እና እዚያ አካባቢ በአየር ንብረት ለውጥ ምክንያት በተለያየ ምክንያት ወደ በረሃማነት እየተቀየረ ያለ እና አርብቶ አደሩ እየተጎዳ ያለበት ሁኔታ አለ። ያ ሲሆን ደግሞ በከፋ ሁኔታ የሚጎዱት እናቶችና ሕጻናት ነው እና እሱ ላይ በትልቅ የሚባሉ ፕሮጀክቶች እየተቀረጹ በርካታ የዓለም አቀፍ የእርዳታ ድርጅቶች ጋር በመስራት በርካታ የዓለም ልምዶችንና የራሳቸውን የቻሉ የዛን አካባቢ ችግር ሊመልሱ የሚገቡ ፕሮግራሞች እንዲቀረጹ ተዋጽኦ በማድረግ ፕሮግራሞች በሀገር ደረጃ ሲቀረጹ የዛን አካባቢ ችግር አድሬስ የሚያደርጉ እንዲሆኑ የመሞከር ስራዎችን ሞክር ነበር። እያያለሁ የሴቶቹን ችግር ሙሉ ሙሉ አድሬስ ማድረግ አይቻልም፣ ከባድ ነው። ግን ቢያንስ ስለ አካባቢ ያለው ግንዛቤ እንዲሰፋ፣ ስለ ሴቶቹ ያለው ግንዛቤ እንዲሰፋ፣ ሌሎች የዓለም እነዚህ እርዳታ የሚሰጡ አካላትም ያን አካባቢ በተለየ መንገድ አድሬስ እንዲያደርጉት፣ ስለ አካባቢ ያለው የኑሮ ዘይቤ ባለበት መሻሻል የሚችል መሆኑን በማሳየት እንዲህ አይነት ነገሮችን ያው በነበረኝ ቆይታ አስተዋጽኦ ሳደርግ ነበረ። ወደ ፌዴራልም ሲመጣ ቀጥታ ከሴቶች ጋር የተገናኘ ነገር ባይኖረውም በተሰጠኝ ቦታ ያለኝ የተሰጠኝን ስራ በአግባቡ አከናውን ነው የነበረ። በኋላ ስራው በትምህርት ዝግጁነት መሆን ሲጀምር ደግሞ የራሴ ሙያዊ ስራ የምሰራበት ቦታ ላይ የተመደብኩት፣ እዛም ላይ የምችለው ነገር ሳደርግ ነው እንግዲህ የነበርኩት። እሱን ያው ምስክርነቱን ሌላ ሰው ዲግሪ ነው ይሻለ
ላይ የማስተርስ ዲግሪም በትራንስፎርሜሽናል ሊደርሽፕ ኤንድ ቼንጅ መመረቆት በታሪኮት ላይ ተገልጿል። እና ከየት ነው የተማሩት? የት ነው የተመረቁት?
የአዲስ አበባ ውስጥ ሊደርሽፕ ኢንስቲትዩት አለ፣ ግሪንዊች ዩኒቨርሲቲ ጋር የሚሰራ እዛ ነው።
የመከላከያ ሚኒስቴር ሚኒስትር ሆነዋል። ይሄ የመከላከያ ሚኒስቴር ሚኒስትር ቀደም ሲል በወንዶች የተያያዘ ብቻ ሳይሆን ስሙም ጠንከር ብሎ የሚሰማ የሚኒስቴር መስሪያ ቤት ነው። በተለይ ደግሞ አሁን ካለው በሀገሪቱ ካለው በተለያየ ቦታ ላይ ካለው ግጭትና ችግር አንጻር ትልቅ ኃላፊነትን የሚጠይቅ ቦታ ነው እና እንዴት ተቀበሉት ይህንን ኃላፊነት?
እንግዲህ ኃላፊነቱ መቼም መንግስትና ድርጅት ሲያምን ኃላፊነት ይሰጣል። ሲሰጥ እንደ ማንኛውም ኃላፊነት ትልቅ ኃላፊነት ነው እንዳልሽው። መስሪያ ቤቱ ከዚህ በፊት በሴቶች ትምህርት አቅም አይቻልም፣ ከባድ ነው፣ ወንዶች ብቻ ናቸው የሚችሉት በሚል መነሻ ሊሆን ይችላል ያ ሲሆን የነበረው እና እኔ እንግዲህ ትልቅ ኃላፊነት ነው፣ ክብር ነው እንዳልኩት ባለፈው እንዳልኩት ይህንን ክብር እና ትችለዋለች ተብሎ በተሰጠ ኃላፊነት ነው ብዬ ነው የወሰድኩት። ስለዚህ ይህን ትችለዋለች የሚል የኢትዮጵያ ሕዝብና የኢትዮጵያ መንግስትን አስተሳሰብ ዳር ለማድረስ በጣም መስራት አለብኝ በሚል መንፈስ ነው የተቀበልኩት እና ይህን ኃላፊነት የሚወጣበት ዝግጁነትና ቆራጥነት በእኔ ስለ መምጣት እንዳለበት ነው እንግዲህ ራሴን ያሳመንኩት ማለት ይቻላል።
ይሄ የእርስዎ የመከላከያ ሚኒስትር መሆን ብቻ ሳይሆን በአጠቃላይ በኢትዮጵያ 50% የሚሆነው ቁጥር የካቢኔ አባላት ቁጥር ሴቶች መያዛቸው አነጋጋሪ ሆኗል። የዓለም አቀፍ መገናኛ ብዙሃኖችን ሳይቀር ቀልብ ስቧል። ከዛ ጎን ለጎን ግን ኢትዮጵያ ውስጥ በኮታ ነው የሚል አስተያየት የሚሰጡ ሰዎችም አሉ። ለኮታ ማሟያ ወይም የሌሎችን ቀልብ ለመሳቢያ ነው የሚሉ ሰዎች አሉና እርሶ እንግዲህ ሁሉንም አስተያየት ሰምተውታል ከሚል ግምት ወይም መነሻ ካልሰሙት ደግሞ አሁን ነው የነገርኩት ነው ምን አስተያየት አሉት በእነዚህ ጉዳዮች ላይ?
እኔ መቼም የተደረገ ማያቅ ስለሆነ እንደ አዲስ አሁን ይህ ስለተደረገ ብቻ የሚሰጥ አስተያየት አድርጌ ነው የምወስደው። ሁለተኛ እዚህ ሀገር አቅም ያላቸው ሴቶች መፈጠራቸው ወይ የነበሩ መሆኑን ካለማወቅ የሚነሳ ነው አድርጌ ነው የምወስደው። ምክንያቱም እንደሰማሽው እዛ ጋር ፕሮፋይላቸው ሲነበብ በርካታዎቹ ሴቶች የትምህርት ዝግጁነታቸው፣ የስራ ልምዳቸው፣ መምራት ያቅታቸዋል ተብሎ የሚወሰዱ ናቸው ብዬ አልወስድም። እየመሩም ነው በየደረጃው። መሪነት እንግዲህ የትልቁ ቦታ ላይ ብቻ አይደለም የሚገለጸው፣ በየደረጃው ከቤታችን ጀምሮ የሴቶች ስራ መሪነት ነው ብዬ ነው ማምነው እንደው። ስለዚህ ይሄ ኮታ ነው ምናምን የሚለውን ነገር እኔ አልተቀበልኩትም። ነገር ግን የሚያነሱ ሰዎች በተለያየ መንገድ እያዩት የሚያነሱት ነገር ሊሆን ይችላል። እኔ ግን ካየሁት ከተሰጠው አሳይመንት አንጻር፣ ከሰዎቹ ዝግጁነት አንጻር ስመለከተው ኮታ ብቻ ነው ብዬ አላስ። ሀገራችን ውስጥ ግን በርካታ ብሔር ብሔረሰቦች አሉ፣ በርካታ አካባቢዎች አሉ። ስለዚህ ያንን ብሔራዊ አስተዋጽኦን የጠበቀ አመራር መመደብ እንዳለበት ደግሞ አምናለሁ። ምክንያቱም ሀገራችን በጣም ትልቅ ሀገር ነው። ህዝቡ በጣም ሰፊ ህዝብ ነው። የተለያየ ባህል፣ የተለያየ ቋንቋ፣ የተለያየ ሃይማኖት አለ። ከእያንዳንዱ የተወጣጣ አቅም ያለው ሰው ተገኝቶ መምራት ከተቻለ የምናስበውን ውስጣዊ ሰላምም ሆነ እነዚህ የምናስባቸውን የማንነት የጋራ ማንነታችን የመገንባትን ስራ ቀለል ያደርጓል ብዬ አምናለሁ እና ኮታም ቢሆን አቅም ያለው በኮታ ኤክስፔንስ አቅም የሌለው ሰው መምጣት የለበትም። ትክክል ነው። ግን አቅም የሚገኝ ከሆነ በኮታ መመደብ ነው ችግር አለው ብዬ አላምንም። ስለዚህ ይሄ የሀገራችን ነባራዊ ሁኔታ ወደዛ ሊወስደን ብዙ ሊገርም አይሆን እና ይሄ ኮታ ነው ተብሎ አንደርማይን የሚደረግ
ዝቅ የሚደረግ
የሚልነት የለም።
ዝቅ የሚደረግ
አመዳደር አይደለም ከዝግጁነቱ አንጻር። ስለዚህ በዚህ አካባቢ ያለው አቅም ተፈትሾ አቅም ያለው ሰው ይህን ስራ እንዲመራ ተመድቦ ከሆነ አሁን የምናወራውን የአገር ግንባታ የሚባለውን ስራ በወጉል የሚወጣው እንችላለን።
ወንዶች ሲመደቡ ለካቢኔ አባላት ሲመረጡ የሚታይ ነገር አለ? የእናንተ የቀደመ የስራ ልምዳችሁ፣ የትምህርት ዝግጅት፣ የትውልድ ቦታ፣ የታጨችሁበት ኃላፊነት ተጠቅሷል። ለወንዶቹ የተለየ መስፈርት ወይም ለእናንተ ከተቀመጠው የተለየ መስፈርት ያለው የካቢኔ አባላት አለ?
መስፈርቱ አንድ ነው። አሁን እዚህ ሀገር እንግዲህ እነዚህ አይነት ስራዎች ወይም ደግሞ የመሪነት ስራዎች የጭንቅላት ስራዎች ናቸው፣ የጥበብ ስራዎች ናቸው። በጥበብ ደግሞ እኛ እንሻላለን እንጂ እናንተ እውነት ነው መስፈርቱ ሊለይም አይገባም። በአይኔ ሲጀመር ያላቸውን ሁሉ አለን ብዬ ነው ማምነው። የመጨረሻው የሌለን ነገር ምናልባት የሚለየን ነገር ካለ ፈጣሪ እየሰጠን የጾታ ጉዳይ ካልሆነ በስተቀር እዚህ ጋር ለዚህ ስራ የሚፈለግ ዝግጁነት ሁላችንም ዘንድ አለ። ስለዚህ ያችን አሟጦ የመጠቀም ሁለተኛ ስህተት እኔ አንድ የታዘብኩት እዚህ ሀገር አንድ ሰው ስህተት እንኳን ትንሽ ጥፋት ሊያጠፋ ወንድ ከሆነ ተሳሳተ ነው፣ ሴት ከሆነ ግን አልቻለችም ነው ሰው አምኖታል ይሄንን። ስለዚህ ቶሎ ጎልቶ የመውጣት ነገር አለው እና ይሄ መቅረት ያለበት ነው። እኛ ሰዎች ነን፣ እንሳሳታለን። ነገር ግን አሁን ይሄ አሁን ያለው ሂደት የሚጠይቀውን መሰረት ግን ማሟላት የሚችሉ ሴቶች ናቸው ያሉት ተብሎ መቀበል አለበት። እኔ የሚያሳየኝ እዚህ ሀገር ያሉ አሁን እንደዚህ አይነት ነገሮችን የሚያነሱ ሰዎች ለልጆቻቸው፣ ለሴት ልጆቻቸው፣ ለእናቶቻቸው፣ ለእህቶቻቸው፣ ለሚስቶቻቸው ያላቸውን ቦታ ነው የሚያሳየኝ እና ይሄ ጥሩ ነገር አይደለም። በዚህ ሳምንት በእኛ ላይ
ጥሩ ነገር አለ፣ መጀመሪያ ላይ ሳስቀምጨዋለሁ።
ጥሩ ነገር አለ፣ ጥሩ ያልሆነ ግን ደግሞ አለ። በጣም ጥሩ ያልሆነ አስተያየቶች ሰምተናል። ግን አሁን ከኛ የሚጠበቀው ሰርቶ ማሳየት እንደምንችል ማሳየት አለብን። እንግዲህ መቼም የኢትዮጵያ ሕዝብ በመስራት ብናምን ከሆነ ነገር እናሳያለን ይላል።
እንግዲህ አሁን ማህበራዊ ሚዲያ አንድም ሰዎች ሐሳባቸውን የሚገልጹበት መድረክ ሆኗል። በፊት በየቦታው እየሄድን አስተያየቶችን እንሰበስብ ነበር። አሁን ሰዎች በገጻቸው ላይ ያ እድል ስለሚሰጣቸው ሐሳባቸውን ያንጸባርቃሉ። ከተነሱት አንዳንድ አስተያየቶች ጠቅላይ ሚኒስትር አብይ አህመድ ላይ የተሰነዘሩ ትችቶች ናቸው። ከነዚህ ትችቶች አንዱም ጠቅላይ ሚኒስትሩ እሺ የሚሏቸውን ሰዎች ነው የሰበሰቡት በካቢኔ ውስጥ እጩ አድርገው ካቢኔ ውስጥ ያቀረቡት የሚል አስተያየቶች ተሰጥቷል። እሺ የሚሉ ወይም ደግሞ ሐሳባቸውን የሚቀበሉ ሰዎች ናቸው ከሚሉ አስተያየቶች ጋር ተዳብለው የተቀመጡት ሴቶች መሆናቸውም ጭምር ነው። በመንግስት ኃላፊነት ቦታ ላይ ነበሩና በሚደረጉ ውይይቶች ወንዶች ይከራከሩ፣ ሴቶች ደግሞ እሺ ትሉ ነበር?
እኔ በኩል አለልም የሚልም ሴት ይኖራል ብዬ አላምንም። እሺ አሁን ይሄ እንግዲህ የማስተያየት የሚሰጠው ቤታቸው ቤትሽ ውስጥ ያለውን ነገር ነው። ብዙ ጊዜ አውጥተሽ የምታንጸባርቂው እና ይሁን ሰዎች ስንባል የተደበቀ ባህሪም አለን እና አንዳንዴ ሳናስበው የተጠበቀው ባህሪያችንም ይወጣል። ሰው የሰው ልጅ ካወቀ በራሱ የሚተማመን ከሆነ ትክክለኛ እሺ የምትይው ነገር እኮ አንቺ ሌላ አማራጭ ከሌለሽ ነው። ነገሮችን እሺ አማራጭ ካለሽ በተሻለ መንገድ ማሳየት የምትይው ከሆነ እሺ የምትይበት ምክንያት በምን ተአምር ሊሆን ሴልስ ሞች ብቻ እሺ አይባልም እንደም። ስለዚህ እሺ የሚል ሴት እኔ አላየሁም፣ ወደፊትም እንላለን ብዬ አላምንም። ምናልባት እኔ ነገሩ ሳይገባኝ ቀርቶ የተሻለ ማቀው አማራጭ ከሌለን የተሰጠኝን ስራ እሺ ብዬ መፈጸም ግዴታ ነው። አንዳንዴ እሺ ብለሽ የምትሰሪ ስራ ሊኖር ይችላል በስራ ሂደት ግን ሁሌ ነገሮችን እሺ እያለች የምትሄድ ሄዳለች ከተባለ ይህ ትንሽ ከንቱን እየራቀ ነው፣ ከሁኔታው እየራቀ ነው። እዛ አካባቢ የሚዚያን ነገር አላየሁም። ሲጀመርም ስራችንን በአግባቡ ራሳችን እንሰራ ነው የሚጠበቀው። እኔ ሰርቻለሁ ሁለት ሶስት አመት። እሺ ይሰጥሻል፣ ኃላፊነትሽን ታውቂያለሽ፣ ግዴታሽን ታውቂያለሽ። በዛ ልክ አቅጣጫ የምትፈልጊበት ነገር ኖሮ ካልሆነ ሲጀመር ወደ ጠቅላይ ሚኒስትር የሚወስድ ስራ የለም። ያንን ስራሽን በቻልሽውም ልክ ይዘሽው ትሄጂ እና የሚችግር ነገር ካለ ደግሞ ከመሰል ጓደኞችን ከጠቅላይ ሚኒስትሩ አቅጣጫ መውሰድ የተለመደና ያለ አሰራር ነው። በተረፈ ዋናው ነገር ላይ የተግባባ ቲም ስለሆነ ብዙ ጊዜ እንደዚህ አይነት ስራ ላይ የሚሰማራው እሺ ብሎ ስራን ብቻ እየተቀበለ ትን የሚሰራ አላየሁም። እሱ ከጾታ ጋር የሚገናኝ አይመስለኝም። እሽታና ሬዚስታንስ አይሆን አይ ይሄ እንደዚህ አይደለም ማለትና
የመከራከርና
ተቀብሎ መሄድ ከጾታ ጋር የሚገናኝ አነው ብያለሁ። እንደሱ እኮ ነው መስራት ሲያቀት ወይ ነገር የውን ሳትረጅ ስትቀሪ ከሆነ ያስኬዳል። ከዚያ ውጭ ግን ሰው እኔ ሰው ነኝ ያስባለሁ አውቃለሁ የሚጠበቀው አገሪቷ የምትፈልገውን የምረዳ ከሆነ አማራጭ ነው ማቀርበው እንጂ ዝም ብዬ ተቀብዬሽ እያልሄድ
ትልቅ ኃላፊነት ነው ከፊቶ የሚጠብቁት። እንግዲህ ይሄ ለአጠቃላዩም ሕዝብ ግልጽ የሆነ ነገር ነው። የወሰን አካባቢ ግጭቶች በጣም የተበራከቱበት ጊዜ ነው። የመከላከያ ሰራዊትን ጣልቃ ገብነት የሚጠይቅበት ጊዜ ነው። እርስዎ ከአፋር ከአንዲት አካባቢ ነው የመጡት፣ ያንን ሕዝብ ወክለው የቆዩ ኖትና አሁን ደግሞ ወደ አጠቃላዩ የኢትዮጵያን ህዝብ በእኩል አይን መዳኘት፣ በእኩል አይን የማየት የማስተናገድ ከምንም ጊዜ በላይ ገለልተኝነትን የሚጠይቅ ቦታ ላይ ነው የሚቀመጡትና እንዴት ነው ይሄንን የመከላከያ ሚኒስትርነት ቦታውን ሊመሩት ያሰቡት?
እኔ ካደግኩበትም ባህል አንጻር ሰው መጀመሪያ በሰውነቱ የሚከበርበት አካባቢ ነው ያለው። በማህበረሰብ በባህልም ደረጃ በባህላችን ሰው እንደ ሰው ነው መጀመሪያ የሚከበረው፣ የሚፈለገው ነገር የሚጠበቅለት በመሆኑ ብቻ በቂ የሆነበት አካባቢ ነው ያደግኩት። እውነትን ለመናገር ምናምን ማጋነን አይደለም። አሁን አንደኛ እኔ ቀጥታ ከነበርኩበት አካባቢ አይደለም አሁን ወደ መከላከያ ስራ እንትንነት የመጣሁት። አንድ ሁለት አመት ሁለት ሌሎች ተቋማት ነው። የማንነት ጥያቄ ከምንም በላይ የሚነሳበት ተቋም ቢኖር እውነቱን ለመናገር ባህልና ቱሪዝም ሚኒስቴር ነው። ባህል ላይ ነው ማንነት፣ ቋንቋ፣ ባህል በስፋት ጥያቄዎች የሚነሱበት ቦታ ነው ያ ቦታ። ለምሳሌ ኢትዮጵያን በደንብ እንዳውቃት ኢትዮጵያ ውስጥ ምን አይነት ማንነት እንዳለ፣ ምን አይነት ማንነት መገንባት እንደሚፈልግ፣ ሰው ስለ ማንነት ምን እንደሚያስብ፣ ስለ ቋንቋ ምን አይነት ፊሊንግ እንዳለ ያወቅኩበት ቦታ ነው ያቦታ እና እዚህ ሀገር ላይ በፌዴራል ደረጃ የሚቀመጥ ሰው ምን ማድረግ እንዳለበት፣ ምን ማድረግ እንደሌለበት አውቃለሁ። በዚች በነበረችን ቆይታ ብዙ ነገር እንትን አግኝቻለሁ። ስለዚህ ይሄ ደግሞ ከምንም በላይ ገለልተኛ ሆኖ ነገሮችን ማየት የሚጠይቅ ቦታ እንደሆነም አውቃለሁ። ይህ ሲሆን ይዤው ከመጣሁበት ባህል አንጻር አሁን ያለውን ነባራዊ ሁኔታ ከመረዳት አንጻር ብዙ ችግር ይገጥመኛል ብዬ አላምንም። እንደዛም ሆኖ ግን አሁን እንደምዳልሹ በየቦታው የሚነሱ ነገሮች አሉ፣ ግጭቶች ይነሳሉ። የመከላከያ ሰራዊት ያንን ግጭት እንትን ማድረግ አለበት። እሱን ሁሉ እያየን ነው መደረግ ያለበት ነው ትክክል ነው። ነገር ግን አንድ ሀገር እንዲኖረን አንዲት ኢትዮጵያ የጋራ ሀገራችን እንደሆነ ይሁንላችን መሰባሰቢያ ማንነታችን ኢትዮጵያዊነት ነው ለኔ። እና ይሄን ኢትዮጵያዊነት ከሆነ መገንባት የምንፈልገው ይጀምር ይሄ በህዝብ ውስጥ እንዲሰርጥ የማድረግ ስራ እንዲሰራ ትልቅ ተቋም ተቋቁሟል ዛሬ ሰላም ሚኒስቴር ይባላል። ያ ማለት ውስጣዊ ሰላምን በትክክል ህዝብ ውስጥ ለማስረጽ የተቋቋመ ተቋም ነው። ከሱ ያለፉ ነገሮች ካሉ ማስተካከያ ማድረግ የሚችሉ ተጠሪ ተቋማት ስሩ አሉ። ከዚህ ያለፈው ነው እንግዲህ ወደ መከላከያ ይመጣል የማምነውና የሚመጣው። ስለዚህ መከላከያ ሚኒስቴር ከሰላም ሚኒስቴር ጋር ሆኖ በስሩ ካሉት እና ዳር ድንበርን እየጠበቀ ካለው የኢትዮጵያ ሰራዊት ጋር ሆኖ ይህንን ኢነርቲስ ኢንተርና ይሄ ውስጣዊ ሰላምን የማስፈን ስራ በዋናነት መስራት አለበት ማለት። ስለዚህ ይሄን ስራ በአግባቡ የኛ መንግስት መስራት ከቻለና ያ ተቋም የተዋጣለት ስራ የውስጣዊ ሰላምን የማስፈን ስራ መስራት ከቻለ ወደኛ የሚመጣው ነገር ብዙ አይሆንም። የሉዓላዊነት መጠበቅ ጉዳይና ሰላምና ይሄ ልማቱን የማገዝ ስራ ብቻ አይሆንም ስራችን ማለት ነው። ስለዚህ ይቺ ሀገር ብዬ ነው የማምነው ኢትዮጵያ ማለት የሁላችን ሀገር ናት። ለእኔም ላንቺም ለሌላውም ኢትዮጵያዊ እኩል የሆነች ሀገር ናት። እሱን መገንባት ከሆነ ዋናው አላማችን እዛ ላይ ከተማመንን የአንዱ አንደኛ ደረጃ ዜጋ ሁለተኛ ደረጃ ያለ ዜጋ የለም። ሁላችንም አላማችን አንዲት ኢትዮጵያ መገንባት እስከሆነ ድረስ አላማችን መጀመሪያ አንድ መሆን አለበት ነው። ስለዚህ ያችን አላማ ማሳካት የሚችልና ያንን መምራት የሚችል መንግስትኛ ደግሞ መሆን ከቻልን ብዙ እንቅፋት ይገጥመናል እያላለ ነገር ግን እዚህም እዛም የሚነሱ ነገሮች ህዝብን በማስተማር የውስጥ ሰላምን በማምጣት በየደረጃው ያለው የመንግስት አመራር ስራውን መስራት አለበት ብዬ ነው። ይሄ ለፖለቲካ ፍጆታ ሳንጠቀምበት ይቺ ሀገር ስትኖር ነው ፖለቲከኛም ጤነኛም በሽተኛ መሆን የሚቻለው። እና ይህን እናድርግ ብሎ የሚሰራ መንግስትና አደረጃጀት በየደረጃው ያስፈልገናል ብዬ ነው ማለት።
እንግዲህ
ስለዚህ የህዝብን ጥያቄ በአግባቡ መመለስ ይሄ የሀገር ግንባታውን ስራ ሁላችንም በእኩል ምራት መቻል አለብን ብዬ ነው ማለት። እና መከላከያ ሚኒስቴር ላይ ያለው ሰው ብዙ የሚቸገር የሚሆን አይመስለኝም። ሌሎች በርካታ ውስጣዊ ሰላም ላይ የሚሆኑ አካላት የሚፈጥሩ ከሆነ እንትኑን ያቀልለታል ብዬ አስባለሁ።
እስቲ
እኔ በኩል ግን በሱ አይነት ችግር ይገጥመኛል ብዬ አላምንም።
እስቲ እንግዲህ እየተከታተልን መቼም ወደ ስልጣኑ ወደ ስራ ሲገቡ ብዙ ጊዜ የመንግስት ባለስልጣናት ይጠፉብናል። ምናልባት እየተከታተልን የት ደረሱ ብለን ስንጠይቅ ፈቃደኛ ሆኖ ከመጡ እኛም ተከትለን የምንጠይቆት የሚሆኑ ብዙ ነገሮች ይኖራሉ። ግን እንደው ለማጠቃለያ የግሎትን አስተያየት ካሎት ልምድ የሁለት ሴት ልጆችና የአንድ ወንድ ልጅ እናት ኖት፣ ከቤተሰብ አስተዳዳሪነቶ ከዚህ አንጻር ወደ የግል አስተያየቶትንም ጭምር ልጠይቅና እንደዚህ አይነት ስሜቶች የሚፈጠሩት ገለልተኝነት ወይም ደግሞ ማዳላት ወደ አንድ ብሔር የበላይነት የሚሉ ስሜቶች መፈጠሪያቸው አንደኛው ምክንያት ከተግባር ከሚደረጉ ድርጊቶች በተጨማሪ የመንግስት ባለስልጣናት የሚይዟቸው አቋሞች፣ የሚሰጧቸው አስተያየቶች ሰዎችን የደህንነት ስሜት እንዳይሰማቸው፣ የመገለል ስሜት እንዲሰማቸው፣ የብሔርና የዘር ቆጠራ ውስጥ እንዲገቡ ያደርጋልና የመንግስት ባለስልጣናት በመንግስት ስራ ውስጥ ሲሆኑ ሊያንጸባርቋቸው የሚገባቸው ሀሳቦች ምን አይነት መሆን አለባቸው ይላሉ? በተለይ አሁን ማህበራዊ ሚዲያ ስላለ በእንደዚህ ያሉ የማህበራዊ ገጾቻቸው አቋማቸውን በምን አይነት ቋንቋ በምን አይነት ሀሳብ ነው መግለጽ ያለባቸው ብለው ያስባሉ?
እንግዲህ የመንግስት አመራር ላይ ያሉ ሰዎች በየትኛውም ደረጃ ላይ ይሁኑ ገለልተኛ መሆን አለባቸው። መሪዎች መሆናቸው ማወቅ አለባቸው። መሪዎች ሲሆኑ የእነሱ ዘር የሆነውም ሌላ ዘር የሆነውም የእነሱ ልጅ በእነሱ የሚመራ መሆኑን መቀበል መቻል አለባቸው ብዬ ነው ማለት። እኔ አፋር ስሆን አፋሮችም ሌላውም ዘር ለእኔ አንድ ነው ብዬ ነው ማመን ያለብኝ መጀመሪያ። ስለዚህ የምሰጣቸውን ማስተያየቶች ለመላው ኢትዮጵያ ሕዝብ ብዬ ነው መስጠት ያለብኝ እንጂ አንዱን የሚያገል ለአንዱ የሚያደላ መሆን የለበት ነት ለመናገር። ምክንያቱም የእኔ ንግግር ወይ ደግሞ የእኔ የምናገረው ነገር የመንግስት አቋም ምክንያቱም የመንግስትን ቦታ ነው እየመራ ያለሁት፣ መንግስት የሰጠኝን ኃላፊነት ነው የምመራው። እዛ ጋር የምናገረው የመንግስትን አቋም እያንጸባረኩ እንደሆነ ነው የሚወሰደው። ስለዚህ በጥንቃቄ ማንንም ያላገለለ መሆን አለበት። ሰዎች ነን፣ ልንሳሳት እንችላለን። በተቻለ መጠን ግን ጥንቃቄ ማድረግ እንዳለብን አምናለሁ። ይህ ሲሆን ግን ለሚዲያ ፍጆታ ሊሆን አይገባም። ጥንቃቄው በተግባርም ጭምር መገለጽ አለበት የሚለው አቋም ያለኝ። በዛ መልክ እስከምንሄድበት ከሆነ የምናደላለት እና የምንጎዳው አካል ይኖራል ብዬ አላምንም። የኢትዮጵያ ሕዝብ ደግሞ በጣም ስልጡን፣ በጣም የሚከታተል ነገሮችን ተረጋግቶ የሚያይ ሕዝብ ነው። ይፈርዳል። ስለዚህ ነገ እንደሚፈርድ መታወቅ አለበት። ህዝቡ ከዚህ የተሰወረ ምንም ነገር እንደሌለ ደግሞ መታወቅ አለበት እና ጥንቃቄ የተሞላበት በጥበብ የሚመራ መንግስት መሆን አለብን ብዬ አምናለሁ። ሰዎችም እንደ ግለሰብ የምናንጸባርቃቸውን ድረስ የግለሰብ እንትናችን አለመሆናቸው መታወቅ አለበት። እኔ እዚህ ጋር ያለሁት መንግስትን ወክዬ ነው እና እኔም ማስጸባርቃቸው ማንኛቸውም አቋሞች የመንግስት አቋም ተብለው ኢሚዲየትሊ ወዲያው ወደ ህዝብ የሚገቡ መሆናቸውን ሳልዘነጋ በተቻለ መጠን መሪህን መሰረት ያደረጉ አስተያየቶች ነው መሰጠት ያለበት። ስህተትም ካለ ስህተት ሰርቻለሁ መናዘዝ ነው ያለብን እንጂ ከህዝብ የሚደብቀው ነገር ስለሌለ ማለት ነው። ህዝብ ውስጥ ነው የምንኖረው። ህዝብ ያየናል፣ ይከታተለናል። ዘመኑ እንዳልሽው በጣም የቴክኖሎጂ ዘመን ነው። ገና እኛ ይፋ ያላደረግነው ኢንፎርሜሽን ወደ ውጭ የሚወጣበት ዘመን ነው። ስለዚህ ጥንቃቄ በተሞላበት ለማንም የማያዳላ መርህንና መርህን ማዕከል ያደረገ መሆን አለበት። በዛ መልኩ የሚሄድ አመራር መሆን አለበት ብዬ ነው የማምነው እና ኃላፊነት ባለበት መንገድ ነው አቋሞቻችን ማንጸባረቅ ያለብን።
በጣም አመሰግናለሁ ኢንጂነር አይሻ መሐመድ፣ የመከላከያ ሚኒስትር በአሜሪካ ድምጽ አድማጮች ስም ለሰጡን ማብራሪያ በጣም እናመሰግናለን። መልካም የስራ ዘመን ይሁንልዎት። እንዳልኩት እንግዲህ ከተወሰነ ጊዜ በኋላ ምን ይመስላል፣ ቦታው ከባድ ነው ቀላል ነው የሚለውን መልሰን እንጠይቆታለን። ለዛሬ እናመሰግናለን።
አዲሷ የኢትዮጵያ መከላከያ ሚኒስትር ወይዘሮ አይሻ መሐመድን ነበር አድማጮች የሰማችሁት። ወይዘሮ አይሻንና ጽዮን ግርማን አመሰግናለሁ። አድማጮች፣ አሁን ወደ ሁለተኛው ርዕስ ነው የምንሸጋገረው። ቀደም ካለው ጉዳይ ጋር ያቆየናል። በመግቢያ አስተዋውቀናቸዋል። ዶክተር ተዋበች ቢሻው ይባላሉ። በኢትዮጵያ በተለያዩ ክፍሎች እንዲሁም በተለያዩ የአፍሪቃና የእስያ ሀገሮች በሕዝብ ጤና ጥበቃ ባለሙያነት ብዙ ስራ የሰሩ እውቅ ፋና ወጊ ባለሙያም ናቸው። ሴቶች ከወንዶች እኩል ማናቸውንም የስራ ኃላፊነት መወጣት የሚችሉ እንደሆኑ በመሟገት ለከፍተኛ የኃላፊነት ቦታዎች የበቁም ናቸው። ሁለተኛዋ ተወያይ ወይዘሮ ሙሉ ሰሎሞን የንግድ ስራ ፈጣሪ አማካሪ፣ የኢትዮጵያ ንግድ ምክር ቤት የመጀመሪያዋ ሴት ፕሬዚዳንት በመሆንም አገልግለዋል። እርሳቸውም እንደ ዶክተር ተዋቦች ሁሉ እንደ ወንድሞቻችን እኛም ሴቶች የሚሳነን ነገር የለም በሚለው ተሟጋችነታቸው ይታወቃሉ። አወያይተናቸዋል። እናም 50% የኢትዮጵያ ካቢኔ ሚኒስትሮች ሴቶች የመሆናቸው ዜና እንዳስደሰታቸው ይናገራሉ። የብዙ ሙግት የብዙ ትግል ውጤት መሆኑንም ይጠቅሳሉ። ይህ ታዲያ በዚህ ሹመት ብቻ ሳይወሰን ሴቶችን ለማብቃት በአገር አቀፍ መልክ እንቅስቃሴ መቀጠል ይኖርበታል ነው የሚሉት። ቆንጂት ታዬ ጋር በመሆን አነጋግረናቸዋል። ዶክተር ተዋበች ጀምሩና ወይዘሮ ሙሉ ከተል ይላሉ። አብረን እናምሽ።
እሺ፣ እኔ በጣም ትልቅ ደስታ ነው የተሰማኝ። ለኢትዮጵያ ትልቅ ምዕራፍ ነው የተከፈተው። በዚሁ ይቀጥል እንላለን። ስናስበው፣ ስንመኘው፣ ስንፈልገው፣ ስንጠብቀው የነበረ ደስ የሚል ዜና ነው።
አዎ፣ ይሄ ነገር ሎንግ ዲው ነው። በጣም ብዙ መሪዎች ውሳኔ መስጠት እየቻሉ ታገሉ ታገሉ ራሳቸው ታግላቸው አምጡ ነበር የሚሉን። እሳቸው ግን ውሳኔውን በመስጠታቸው እጅግ በጣም ደስ ብሎናል። በጣም ይሄ ውዱ ጠቅላይ ሚኒስትራችን ዶክተር አብይ አህመድ እያስቸገሩን ነው፣ እያስገረሙን ነው፣ በፍቅርን እየገደሉን ነው። ህዝቡን በፍቅር ገደሉን፣ በተግባር ገደሉን፣ በትህትና ገደሉን፣ በሞገስ ገደሉን፣ በእውቀት ብዛት ገደሉን፣ በርቱ አንደበታቸው በንግግራቸው ገደሉን፣ በቅንነታቸው ገደሉን፣ በውሳኔ ሰጪነታቸው ገደሉን። ማውራት እስከሚያቅተኝ ድረስ ይሄ ፖዘቲቭ ኢነርጂያቸው አዎንታዊ ኃይላቸው ሁሉ አጠቃላይ በዚህ ሁሉ በፍቅር እየገደሉን ስለሆነ ቃላት እስከሚያጥረን ነው የተደሰት ነው። ምክንያቱም መደረግ ከነበረበት በጣም ረዥም ጊዜ ቢሆንም ይህን የሚወስድ መሪ በመጥፋቱ ታገሉ ራሳችሁ እየተባል ብንታገልም ብዙ ጊዜ ቆይቷል። ይሄ ድርጊት ደግሞ ለእኛ ብቻ ሳይሆን ለዓለምም ምሳሌ ስለሚሆን እጅግ በጣም ነው ደስ ያለኝ።
ዶክተር ተዋበች እንግዲህ እርስዎ ከ35 ዓመታት በላይ አንስተው ለሴቶች እኩልነት የሴቶችን አቅም ለማጠናከር በመስራት የሚታወቁ በተለያዩ የኃላፊነት ስራዎች ላይ ብቃቶን ያስመሰከሩ ኖትና እስቲ በእርሶ ዘመን የነበረውንና ይህንን አሁን የተደረሰበትን ደረጃ እያነጻጸሩ ያውሩን።
በእኔ ጊዜ እንግዲህ እንዳልሽው በጣም ብዙ አመታት ነው በስራ ላይ ያሳለፍኩት። ከመጀመሪያው ሲጀመር ጤና ጥበቃ ኮሌጅ ለመግባት በምጠይቅበት ጊዜ ሴት ጤና መኮንን መሆን አትችልም ተብሎ የተከለከለበት ጊዜ ነበረ። ነገር ግን ለምን የጤና መኮንን መሆን ያቀታታል? ከተማረች የሚያቀታት ነገር የለም በሚል ክርክር ውስጥ ገብቼ ነው ያ የሴቶች በጤና መኮንን ትሬንድ እንዲሆኑ የሆነው። ይሄ እንግዲህ አንዱ ማሳያ ምልክት ነው። እንግዲህ ሌላው ምንድን ነው? ለምን ይሄ ሆነ ብለን ወደኋላ መለስ ብለን ስናየው የተለያዩ ምክንያቶች አሉ። አሁን እነዛ ምክንያቶች ከባህል፣ ከአመለካከት፣ ከጠቅላላው ሁኔታ ጋራ ይያያዛል። ነገር ግን ይሄንን ጉዳይ እንደ ጉዳይ ተብሎ በአንደኛ ደረጃ ቅድሚያ ማለት ያሉንን ሪሶርስስ ሂውማን ሪሶርስ የሰው ሀብት በእኩል ደረጃ ለመጠቀም ማሰብና ተግባራዊ ማድረግ መሆን ያለበት ነው ሳስበው ሎጂካል የሆነ ምንም አከራካሪና አጠያያቂ ያልሆነ ጉዳይ ነው። ግን በተለያዩ ምክንያቶች ሴቶች ወደኋላ ሲሉ ወደኋላ ሲያደርጉን ትምህርት ቤት ቁጥራችን በጣም ጥቂት ነበር። ይሄ እንግዲህ ወላጆች ናቸው፣ ባህሉ ነው፣ ምኑ ነው፣ የተለያዩ የተያዙ ነገሮች አሉ። እና በእነዚህ ምክንያቶች ሴቶችን በችሎታቸው ብቃት ላይ እንዲደርሱ አድርጎ ሊያበረክቱ የሚችሉትን በልማት በተለያየ መስክ አስተዋጽኦ ለማድረግ እንዲችሉ ዴሊብሬት የሆነ በቂ አጥጋቢ ትግል አልተደረገም።
ስራዬ ተብሎ
ያነከሰ ነበረ። ስለዚህ እኔ ኮሌጅ ልግባ ጤና መኮንን ልሁን ስል ኖ ሴት የጤና መኮንን መሆን አትችልም፣ ኖ እችላለሁ፣ አሰልጥኑኝ፣ ከሰለጠንኩ በኋላ የጤና መኮንን ለመሆን ፋይድ ከሆንኩ በኋላ ደግሞ ገጠር መሄድ ማትችል፣ እኔ የተመደብኩበት ጤና ጣቢያ አይ ወንድ የጤና መኮንን ብትልኩልን ይሻላል፣ ሴቷማ አትችልም፣ እንኳን ለሴት ለወንድ የሚያቀት ቦታ ነው። ስለዚህ ሲጀመር ጀምሮ ያለው የነበረው አመለካከት ከጥንት ጀምሮ ሲያያዝ የመጣ ሴት አትችልም፣ ሴት ደካማ ናት፣ ሴት ያቅታታል፣ በቃ በእንደዛ አይነት የታነጸ ስለነበረ የአመለካከቱም የትምህርቱም የምንም ሁኔታ በዛ የተያዘ ስለሆነ ሳናቀው ስር የሰደደ ብዙ ቦታ ነው ያጋጠመኝ። ይሄ ነው እንደ አጋጣሚ በመታደል ዘመኑም ስለሆነ በብዙ ቦታ በግንባር ቀደምትነት እገኛለሁ። በዛን ጊዜ በእኔ ጊዜ ብዙ የተማሩ ሴቶች እዛ ክፍለ ሀገርም ምንም ስላልነበርን፣ ግን ይሄ ጉዳይ እንደዚህ በግልጽ በጉልህ በመንግስት በከፍተኛ ደረጃ ታምኖበት ተቀባይነት አግኝቶ በግፊት አሁን እንደተደረገው የካቢኔት ምርጫ ላይ መደረሱ ከብዙ ትግል ከብዙ ፈተና ከብዙ አስቸጋሪ ሁኔታ ሴቶች ካለፉበት አስቸጋሪ ሁኔታ ጋር የተያዘ ነው። አሁን ያንን ስንል ሴቷ ቦታው መሰጠቱ ብቻ በቂ ነው ማለትም አይደለም። ይሄንን ወደኋላ
እናነሳዋለን።
ሰፖርት ሲስተም ያስፈልጋል።
መልካም። ጠቅለል አድርገው ወደኋላ ሄደው የግል አጋጣሚውን ጨምሮ ነው ያስረዱን። ወይዘሮ ሙሉ ወደ እርስዎ እንሻገር። በጊዜ ርቀት እርስዎን እንግዲህ የወዲህኛው አድርገን ነው የምናየውና ይሄ የፖለቲካ ፈቃደኝነት መኖሩን ማረጋገጡ አንድ ነገር ነው። ቁጥራቸው የበዛ መሆኑ የራሱን ያህል ተጽዕኖ ማሳደር የሚችል ወይም ግልጽ የሆነ እርምጃ መሆኑ የሚያጠራጥር አይደለም። ነገር ግን ከውሳኔ ሰጪነትም አንጻር ቀደም ሲል የነበሩት ተሞክሮዎች የዛሬ ብቻ አይመስለኝም፣ ላለፉት 10-20 ዓመታት ውስጥ በአንዳንድ ኃላፊነቶች ሴቶችን መመልከት ጀምረናል። ነገር ግን በእርግጥ አቅሙ ነበራቸው ወይ፣ የመወሰድ ስልጣኑ ተሰጥቷቸው ነበር ወይ፣ ተጨባጭ ነበር ወይ የሚለውን ነገር መመርመር ይጠይቃል እና ከአሁኑ ጋር ማዛመድ ቢችሉ። ወይዘሮ ሙሉ
እሺ፣ አመሰግናለሁኝ። እኛ በዚህ በአሁኑ ወቅት ላይ መገኘታችን በጣም እድለኞች ነን። ምክንያቱም ዶክተር አብይ ያደረጉት እድል መስጠት ነው። እድሉ ካልተሰጠ አንድ ሰው አንድ መስራት አለመስራቱ እንኳን አይታወቅም። በድሮ ጊዜያትም አንዳንድ አልፎ አልፎ እድል ቢሰጥም እንኳን ሴቱም ወንዱም እድል ተሰጥቶት ያልሰራበት ሁኔታ አለ። ለስሙ ሚኒስቴር ሆኖ ምንም የማይፈይድበት ሁኔታም ነበረ። ነገር ግን ሴቶች ደግሞ የበለጠ ፈተና ውስጥ ነበሩ ማለት ይቻላል። ይህ እንግዲህ ብዙ ዓመታትን እኛ ሳንወለድ ጀምሮ ያለውን ቅድም ዶክተር እንዳነሳችው፣ አሁን ደግሞ ግን እንደተባለው ቀደም ብለው የነበሩት እድል ተሰጣቸው ሰርተዋል የሚለው ዛሬም እኮ ትላንትም እድል የተሰጣቸው እነማን ናቸው? ሴቶችን እድል መስጠት ማለት አይችሉም ብሎ መተው አይደለም። እድል ሰጥቶ የሚችሉትን ማሰራት፣ የማይችሉትን ደግሞ ስልጠና መስጠት ወይም ማስተማር ወይም ማብቃት ይጠይቃል። ወንዱንም እንደዛው ቀደም ሲል ነፍሳቸውን ይማርና ሚኒስትር መለስ ባሉበት ጥያቄ ተጠይቄ እንዴ ሴቶቹን እኮ እኛ ማብቃት ማሳተፍ ያልቻል ነው ልምድ ያለው ሴት ስላጣን ነው ፒኤችዲ ያለው ማስተርስ ያለው ሴት ስላጣ ነው ልምድ ያለው ሴት ስላጣ ነው ይላሉ። እድል ተሰጥቶ መልመድ አለባቸው። ለሴቶችም ለወጣቶችም እድል ሰጥቶ እንዲማሩ መርዳት፣ ካበላሹት እንዲማሩ ደግሞ ሞር እያበላሹም እንዳያጠፉ ስልጠናም እየሰጡ እንዲበቁ ማድረግ ነው አስፈላጊ ነው በሚል ተነጋግረን ነበር። አሁንም ከዚህ በፊት የነበሩ የተለያዩ አንዳንድ ቦታ ላይ ስህተቶች የሉ ማለት አይደለም። ቀደም ብሎም በተሰጠበት ሁኔታ እኔ አንድ ቦታ ላይ ስቀመጥ ሚኒስቴር ካደረጉኝ ወይም የአንድ ዩኒቨርሲቲ ፕሬዚዳንት ካደረጉኝ ወይም ምክትል ፕሬዚዳንት ካደረጉኝ በብቃት ለቦታው ክራይቴሪያው ማሟላቴ መታየት አለበት። ካላሟ ያለው ትምህርቱም እድሉን እንዲሰጠኝና እዛ ቦታ ላይ ያሉ ሴቶች እንዲቀመጡ መደረግ አለበት። አንዳንድ ቦታ ላይ ብቃት የሌላቸው ሴቶች ይቀመጣሉ። ለምን? በሙስና ሚሆን በተለያየ መልኩ በኮሚኒኬሽንም ሊሆን ይችላል። ያቺ ሴት ፐርፎርም ሳታረግ ስትቀር ደግሞ ሴቶች የሰጠናቸው እድሉን ያ እነዚያ ምስም እኮ አልሰሩም። አንድ አራት አምስቱ ልጅ ሰጠምቱ ፐርሰንት ዋን ፐርሰንት አልሰሩም ይባላል። እንዲሰሩ ለማድረግ ግን ቅድም ዶክተር እንደጠቀሰችው ካፓሲቲያቸውን ቢልድ ማድረግ ችሎታቸውን የሚችሉበት ቦታ ላይ ማስቀመጥ ወንዶችን ይዘውን ሴቶችን ይሄን ማድረግ ግድ ይላል ማለት ነው እንጂ ዝም ብሎ በጥግንግን አመት ተጎልቻ አልሰሩም ብሎ ስማጥፋት ትክክል ስላልሆነ እንዲያውም አይችሉ ሴቶችን አለ ቦታ ማስቀመጥ ሴቶች የሚችሉትን እንዳልቻሉ ስለሚያስመስል የበስ ኔጌቲቭ ኮኖቴሽን ይኖረዋል። ማጥቃት ይቻላል። ወንዶችን ያጠፋሉ፣ ሴቶችን ይሳሳታሉ። ያን ተሳስቶ እየተማሩ እንዲሰሩ ብንመስጠት ግን ግድ ነው። ይህን በማድረጋቸው እዚህ ጊዜ ላይ መገኘታችን በጣም እድለኞች ነን። እስካሁን ድረስ የተደረገው ወንዶችን ሲያጠፉ እንዳጠፉ አይቆጠርም። ሴቶች ሲሳሳቱ ሲያጠፉ አይደለም ሲሳሳቱ ራሱ ይኸው ሴት እዛ አስቀምጦ ይባላል። መሳሳት የሰው ልጅ ተፈጥሯዊ ሀቅ ነው። ሴቱም ወንድም ይሳሳታል። የሴቶች ሲሆን ግን 100% ሳንሳሳት እንድንሰራ ይጠበቅብናል። እኔ በተለያየ ኃላፊነት ቦታ ላይ ሰምቻለሁ። ሁልጊዜ አንድ ስህተት ከተፈጠረ ብሌም ቢያደርጉ ኬር የለኝም። ለምን ስሳሳት ደስ ይለኛል። ክስተቴ ስለመማር ለመወሰንም አልፈራም። ለምን ሳልወስን ከቀረው ካልሰራው ካልወሰን ክስተቴን ሴት አግኝቼ ነው መማርበት። እሞክራለሁ፣ ከሞከራ ስሳሳት አርማለሁ። አለዛ ግን ካልሞከርኩ ስለማላቅ አልፈራም ለመሞከርም ለመስራት። ብዙዎቻችን ግን ኃላፊነት እንኳ ሲሰጠን የለም እኔ አበላሻለሁ አልችልም እምቢ ብለን እንሸሻለን። አሁን ወጣቱም ሴቱም መሸሽ የለበትም። እየሞከረ የማይችለውን እያየ ወደሚችለው እየሄደ አለመቻሉን ራሱ እኮ ሲሞክር ነው የሚያውቀው። አሁን ሲሰጠን ብርቅ ሊመስለን ይችላል። ብርቅም ነው ደግሞ ብዙ ጊዜ አሁን እንዲያው ብዙዎቹ ብዙ ነገር ተከልክለን ስለሆነ ህዝቡ በአስቸኳይ ብዙ ነገር ይጠይቃል። ይህም እንደዚህ ዛሬ እንዴት በርቶልኝ እንዳለው ማለት ነው። አይኑ ታሞ ነገ አይኑ ይበራል ሲሉት እንዴት በርቶልኝ እንዳለው ስለምንሆን ሁላችንም ብዙ ነገር ኤክስፔክት እናደርጋለን። የተሻለ መስራት ይጠበቅብናል፣ እንሰራለን። እንትን ደንቃፋ የሆነ እኮ ችሎታ የሌለ ወንድም ቤትም በየቦታ ይመደባል። ህብረተሰቡም ደግሞ ዝም ብሎ ማቃቃል ሳይሆን ይህን ስህተት ይሄ ጠንካራ ጎንህ ነው እቺ ይሄ ጠንካራ ጎንሽ ነው ይህን አሻሺ ማለት መድፈር መልመድ አለበት። ይህ አልተለመደ ሚኒስቴር ሲሆን በቃ ክቡርነቶ መቤት እየተባለ ስህተታቸውን ይዘው እንዲቀመጡ ነው የምናደርገው። ከበታችም ከበላይ ልጆቻችንም ሚኒስቴር ስንሆን ወይ ትልቅ ኃላፊነት ላይ ስንቀመጥ ሁሉን የምናጭ ይመስለናል። እኛም ሴቶችም ሆን ወንዶች ስልጣን የሰጠን ሰዎች ህዝብ ለማገልገል መቀመጣችንን አውቀን የማናውቀውን ደግሞ ከህብረተሰቡ ለመረዳት መዘጋጀት አለብን። ህዝብ ሲነግረን ደስ ሊለን ይገባል እንጂ ለምን እንከን ተነገረን ለምን ስህተት ተነገረን ለማወቅ ሁልጊዜ ዝግጁ መሆን አለብን ብዬ አምናለሁ።
ሁለታችሁም እንግዲህ ከሴቶቹ እንደ ብቃታቸው የሚጠበቅባቸው የተለየ ነገር መሆን የለበትም። ወንድም ብቃት ላይኖረው ይችላል፣ ሴትም ብቃት ላይኖራት ይችላል። ብቃት ከሌላት ብቃቷ የሚዳብርበትን ግብአት ማግኘት አለባት የሚለው ላይ ነው ያሰመራችሁበት። በአሁኑ ጊዜ እንግዲህ በተለይም በሁለቱ ትላልቅ የሚኒስቴር ቦታዎች ሴቶች መሾማቸውን ተከትሎ ውይይቱ እንደ ተጧጧፈ ነው ያለው። ባስተዋላችሁት ከውይይቱ ምን ይመስላል? የተቀባይነቱስ መጠን እንዴት ነው?
ፒንፖይንት አድርጎ ይህን ይመስላል ያን ይመስላል ለማለት ያስቸግራል መረጃ የለኝም። ዋናው ግን እኔ አሁንም ቢሆን መታየትና ትኩረት መሰጠት ያለበት አሁን እኮ የምንነጋገረው ሁሉ ሴቷ ይህንን ኃላፊነት አገኘች፣ ሴቷ የመከላከያ ሚኒስትር ሆነች፣ ሴቷ የሰላም ሚኒስትር ሆነች እያል ነው። ለምን ያ ኡታ መጣ? ለምን ነው ሰው ሰው ነው። እኩል እድል መሰጠት አለበት። ሴቱም ወንዱም በእኩል ተሰልፎ የሚገባውን እውቀት ካገኘ በኋላ ከዛ ሰው የሚፈለገውን አስተዋጽኦ ደግሞ ማበርከት ያስፈልጋል። አሁን ምንድን ነው መነሻችን ያነከሰ ነው። ሌላ አገር አሁን በተለያየ መንገድ ድል እየተሰጠ እነኚህ ያነከሱትን አካባቢዎች ወደ ላይ እኩል ሊያደርስ የሚችል ስትራቴጂዎች እየተቀየሱ እድል ያላገኙትን ኦፖርቹኒቲ ለማግኘት የሚችሉበትን ሁኔታ እየተመቻቸ ነው ያለው። ስለዚህ አሁን የሚታየው ምንድን ነው እነኚህ ሰዎች በሚያደርጉት ፐርፎርማንስ ነው። አሁን የተሾሙት እህቶቻችን ወንድሞቻችን ፐርፎርም ሲያደርጉ ሴት ናት ብሎ በሴት መነጽር በተለየ መነጽር ታይ ሳይሆን ሰዎች ናቸው፣ ብቁ ናቸው ተብለው ለዚህ ሀገር አመራር የተመረጡ ናቸው። ሁሉም በዛ ብቃት መሰረት የሚፈለግባቸውን ደሊቨር ያደርጋሉ። ያ መነጽር ነው መኖር ያለበት። አሁንም ቢሆን ስንነጋገር፣ ስናስብ፣ ስንወያይ ምን ስንል ሴቷ ወንዱ እያልን የምንሄድ ከሆነ ከዛ ማይንድ ሴት ውስጥ ለመውጣት ያስቸግራል። ስለዚህ አሁን መሰረታዊ ነገር የሆነው እነኚህ ሴቶች መሾማቸው ሳይሆን ከስር ያሉት ወጣቶች እህቶቻችን በምን አይነት ነው ተኮትኩተው እንደ ማንኛውም ሰብአዊ ፍጡር ያላቸውን ፖቴንሻል ዴቨሎፕ አድርገው የሚፈልግባቸውን ዴሊቨር እንዲያደርጉ የሚደረገው። አሁንም ስንናገር ከስር ያለው ከረንት ምንድን ነው? እነኚህ ሴቶች ተሾሙ፣ ምን እንደሚያደርጉ እናያለን። እስኪ እንደዛ ነው እንጂ ብቁ ሰዎች ተሾሙ ብለን በዛ ፉል ስቶፕ በዚህ አይን ለማየት መቻል አለበት። ነገር ግን ውስጡን ስናቀው የሴቶችና የወንዶች ዝግጅት ከታች ሲያድጉ በተለያዩ ምክንያቶች ሴቶች ራሳቸውን በእኩልነት እንዲያስቡ የተሻልኩም የላቅኩም ነኝ ብለው እንዳያስቡ የተለያዩ ተጽዕኖዎች ስለነበሩ አሁን መደረግ ያለበት ምንድን ነው? እነዛን ተጽዕኖዎች ማፍረስ ነው። ከሶሳይቲ ውስጥ የሚገለሉበትም የተለያዩ ስትራቴጂዎች ማውጣት፣ ታያ መነጽሩ መለያ መነጽሩ ያንን በአንድ አይነት እንዲያይ የሚደረግበትን መንገድ ማመቻቸት ይጠቅመናል እንጂ ይሄ በተለይ በኃላፊነት እዛ ተደርሶ በኃላፊነት ላይ ከተቀመጡ በኋላ ደፍነትሊ ብቁ ናቸው፣ ደፍነትሊ የሚያኮሩ ናቸው፣ ደፍነትሊ የምንመካባቸውና ለሀገራችን አስተዋጽኦ የሚያደርጉ ወንዶችና ሴቶች ተሹመውልናል፣ እነኛም ከእነሱ የሚጠበቀውን ነገር ያደርጋሉ። ይሄ እንግዲህ ለማንኛውም የሚደረገው ሰፖርት ሲስተሙ፣ ኢንካሬጅመንቱ፣ የተለያዩ ሁኔታ አብሮ መሄድ አለበት። አንድ ሰው መሪ ሲሆን በጣም ኤሊሜቲንግ ነው፣ ወደ ላይ ሲወጣና
ያገለዋል እያሉ ነው
ያገላል። እና ስለዚህ ከዛ ከመገለል ወጥቶ ካለው የህብረተሰብ አባል እንደ አንድ ታይቶ በዛ ልኬት ነው መካሄድ የሚያስፈልገው። እነኚህ አሁን የተሾሙት እህቶቻችን እነሱ ብቻ አይደሉም፣ በርካታ ብቁ ሴቶች አሉ። እነኛን ሴቶች ፈልፍሎ ማውጣትና ተገቢው ቦታ ተቀምጠው አገሪቱ ለመጥቀም መዘጋጀት መቻል አለባቸው እና ከዛ ነው መሰረታዊ ጉዳዩ መነሳት ያለበት ይመስለኝ።
እንደው ተከታይ ጥያቄ ልጠይቀው ወደ ወይዘሮ ሙሉ ከመሻገራችን በፊት ከፍ አድርገውታል አሁን የሚነሳውን መታየት ያለበትን ነገር ከግርምትና ከገነነው ስሜት መውጣት አለብን። በዛ በግርም ስሜት መነጋገር ሳይሆን እኩል ማየት የሚችል ለሁሉም እድል የሚሰጥ ተስማሚ ሁኔታ መፈጠር አለበት ብለዋል ዶክተር ተዋበች። በአንጻሩ የሚታይ መመዘኛዎችንም ሆነ እነኚህ ሰዎች በምሳሌነት ሌሎች ታዳጊ ወጣቶችን ሊያበረታቱ መቻላቸው፣ አርአያነታቸው እኔም ደርሳለሁ እንዲሉ ታዳጊዎችን እንዲኮተኩት እድል መፍቀዱን ጭምር ከግምት አስገብተን በአንጻሩ በመጠየቅም በኃላፊነትም ሆነ በብቃት መጠየቅም የእኩልነት መሰረት መታያ ነውና አንዳንዴ በፖለቲካው አይን ላለመሳሳት የሚደረግ ፖለቲካሊ ኮሬክት የሚባለውን እንደው በግርድፍ መመለሴ ነው፣ ትክክል መስሎ ለመታየት ብቻ የሚደረጉ እርምጃዎች ቀደም ሲልም ታይተዋልና እነኚህ ሰዎች ቅድም በሁለታችሁም እንደተጠቀሰው ለተመደቡበት ኃላፊነት በብቃትና በትጋት በታማኝነት እንዲሰሩ ይጠበቃሉ። ቦታው ጋር መድረስ ብቻ ሳይሆን ስራውንም መፈጸም አለባቸውና ሲጠየቅስ እንዴት ነው የሚታየው? ጥንቃቄ የሚደረግበትን ቦታ እየነካካሁ ነው። ዶክተር ተዋበች የመጨረሻውን እንደ አጠር አድርገው የኔን ሀሳብ ቢመልሱልኝ። ወደ ወይዘሮ ሙሉ ከመሄዳችን በፊት
እንግዲህ መሟላት ያለባቸው ነገሮች ይኖራሉ አሉም። ይህንን ሁኔታ ይሄ አሁን አገራችን ውስጥ እያየን ያለነውን ጥሩ ነው እሩን ሆኖ በላቀና ባደገ መልክ ለመሄድ እንዲችል ከሶሳይቲው ምን ይጠበቃል የሚለው ነው መወያያ መሆን ያለበት። ቻሉ አልቻሉ ሳይሆን ትምህርት ቤቶቻችን ምንድን ነው ሚናቸው፣ ቤተሰቡስ ምንድን ነው ሚናው የሚለውን ያንን አጉልቶ ማውጣትና ያ መታየት እና መመርመር አለበት። ለማብቃት የሚያስችል መሰረታዊ ለውጦችን እያደረጉ መሄድ ያስፈልጋል እና ያንን ስንል ሲስተሚክ የሆነ ሁሉ አቀፍ የሆነ አገራዊ የሆነ እንቅስቃሴ ነው መኖር ያለበት በዚህ ረገድ ላይ እንጂ ዛሬ አንድ ሰው እዚህ ቦታ ስለተቀመጠ ወይም አንድ ሰው ከዚህ ቦታ ስለተነሳ የሚለውን ነገር አጢኖ ማየት እና አጉልቶ ማውጣቱ አሁን የሚያሳቅቅ ሁኔታ ነው የሚሆነው። እኔ የቄሳር ሚስት ነሽ እና መሳሳት የለብሽም የሚባል ድሮ ተረት አለ አይደል? እንደዛ አይነት አመለካከት መኖር የለበትም። ሰዎች ብቁ ሰዎች ብቁ ሴቶች፣ ወንዶች ኃላፊነታቸውን ለመወጣት ተመድበዋል። እነዛ ኃላፊነቶች የሚጠይቁት ነገር አለ። እነኛ ኃላፊነቶች የሚጠይቁትን ነገር ማመቻቸት የሚያስፈልግበት ቦታ ካለ መመቻቸት አለበት። ትክክል ከሆነ መሬት ላይ የተነሳ ስለ አይደለ እነኛ መመቻቸትና መደራጀት ያለባቸው ነገሮች አብሮ መሄድ አለባቸው። እየሰራን እያስተካከል ያጠራን የምንሄድበት ጊዜ ነው።
አሁን ዶክተር ታበች የሰጠችው ላይ የአመለካከት የሚለው ላይ ብዙ ስራ መስራት አለበት። አሁን ችኮላ ዘመቻ ስራ እንኳ ብንሰራ በሚቀጥሉት ጊዜያት ግን በትክክል ቤተሰብ ላይ፣ በራሳችን በሴቶች ላይ፣ በህብረተሰብ ስራ አለ። ይሄ ትውልድ ትውልድ የመጣ ስለሆነ በአንድ ጀኔሬሽን በሁለት ጀኔሬሽን ልናስተካክለው የምንችለውን ፕላን አድርገን ሾርት ተርም በአጭር ጊዜ በመካከለኛና በረዥም ጊዜ ሀገሪቷን የምንለውጥበትን ጊዜ ከሰራ እስከ 20 ዓመት የመጨረሻ ጥሩ ስራ መስራት እንችላለን ብዬ አምናለሁ። የሰው ኃይልን ማሳተፍ ግን 50% ሴቶች ነን ካል አንድ ሀገር ለማደግ የሰው ሀብት ትልቁ ሀብት ነው። ጭንቅላት እውቀት ሀብት ነው፣ ከምንም ሀብት በላይ የበለጠ። ይህንን 50% ሴቶች ሳታሳትፍ ወይም አነስተኛ ተሳትፎ አድርጋ ለራመድ ግትል እድገቷ ብዙ ስለማይርቅ ዶክተር አብይ የወሰዱት እርምጃ በጣም የሚያስመሰግን መሆኑን ለማንሳት ፈልጋለሁ። የወደፊቱን በተመለከተ ግን ምንጊዜም እኔ እነዚህ ሴቶች አሁን ያሉት ይወቁም አይወቁም እማቃቸው አሉ። ሴቶችም ወንዶችም ጎበዝ የሆኑ ውጤታማ የሚሆኑ ሻይን የሚያደርጉ አሉ። ሌሎችም ከዛ ተምረው እንደሚሰሩ እርግጠኛ ነኝ። ከዚህ ሌላ ግን ሴቶች ይችላሉ ብዬ አምናለሁ። ወደፊት እንዲያውም በአጭር ጊዜ ውስጥ በዚህ በዶክተር አብይ ፍጥነት ፈርስት ሌዲ ሳይሆን ፈርስት ጀንት ወይም ቀዳማ ያባወራ እንሰጣለን። ሴት መሬት በኢትዮጵያ ሰጣለን።
ግሩም ተስፋ ነው። ጥሩም ትክክልም ነው።
ከዚህ በፊት ግጥም የጻፍኩት አለ። ከ15 ዓመት በፊት ፈርስት ጀንት የሚል ቀዳማ አባወራ የሚል የጻፍኩት አለ። ሴቶች ቀዳማዊት እመቤት ብቻ ሳንሆን መሪ መሆን አለብን የሚል ግጥም አለኝ። አሁን አልያዝኩትም እንጂ እርግጠኛ ነኝ ይመጣል ብዬ አምናለሁ። ከዶክተር አብይ እንደሳቸው ነፍስ የሆነች ወይም የበለጠች ሴት መሪ ኢትዮጵያ ለምትመራ ትመጣለች። ሴት
ግርም ነው። ውይይቱ ይቀጥላል። ዶክተር ተዋበች፣ ወይዘሮ ሙሉ እንዲህ ያለው አነጋጋሪ ሁኔታ መፈጠሩም የውይይት ርዕስ መሆኑም በራሱ ትልቅ ይመስለኛል። እድሉ በሌለበት ሴቶችን መጠየቅ አይቻልም። አሁን እድሉ ተሰጥቷል። ክንዋኔያቸውን አይቶ ደግሞ እነኝህን መሰል ጥያቄዎች ወደፊት ማንሳት ተገቢ ሊሆን ይችላል። ቆንጅት፣ በምስጋና ትዘጊልን።
እናመሰግናለን ሁለታችሁንም፣ ዶክተር ተዋበች ቢሻ፣ ወይዘሮ ሙሉ ሰለሞን።
እኔ ብሩህ ትልቅ ነገር ነው የሚታየኝ እና ያንን ተግባራዊ እንዲሆን የሁላችንም ኃላፊነት ሴት ወንድ ሁሉ ሳይሆን የህብረተሰብ ንቅናቄ በእነዚህ ጉዳዮች ላይ መኖር አለባቸው ብዬ አምናለሁ። ያን ለቀቁ የትም አያደርስም።
ከወንዶች እኩል ወንዶችም ሁለቱም በጥራት እንደሚሰሩ አልጠራጠርም። መልካም ድል እንዲገጥማቸው እመኛለሁ። ግን በተግባር ጥሩ ከሰሩ ህብረተሰቡ እንደሚደግፍ እኔ የቋሚ ምስክር ነኝ በህይወቴ። ጥሩ ስንሰራ ወንዶችም ሴቶችም በጣም ይደግፉናል፣ ይተባበሩናል። በማገልገል የማገልገል ስሜት በመፍጠር ሚኒስቴር መሆን ለማገልገል ስለሆነ ትልቅ አገልጋይነት ስሜት እንዲያድርባቸው አደራንሳለን። ውጤታማ እንዲሆኑ እንመኛለን። እርግጠኛ ነኝ ይወጡታል፣ እኛም እናግዛለን።
መልካም፣ እናመሰግናለን።
አድማጮች፣ የጥቅምት 10 ቅዳሜ ምሽት ፕሮግራማችንን የተከታተላችሁት። ወደ ዝግጅታችን መገባደጃ እየተቃረብን ነው። ታዲያ ከዚያ በፊት ነገ እሁድ ከምሽት 3 ሰዓት ላይ ከልዩ ልዩ ቅንብሮች ጋር ከሚጠብቃችሁ የራዲዮ መጽሔት ቅምሻውን
ኮሎኔል መንግስቱ ለፈጸሙት ወንጀል አንድም ጊዜ ይቅርታ ጠይቀው አያውቁም፣ እንዲያውም ዝንብም አልነካው በማለት ነው የተናገሩት።
መንግስቱ ኃይለማርያም እየዞረ የሚገድል ነው፣ እየዞረ የሚያስር ነው፣ እየዞረ የሚፈጅ ነው፣ ከህግ ውጭ ነው ማለት ነው፣ ጥፋተኛ ነው።
አቶ ኪዳኔ አለማየሁና ዶክተር ምስማኩ አስራት ናቸው የሰማችኋቸው አድማጮች። በራዲዮ መጽሔት የሚነሳ ነው ርዕሱ። በነገው የራዲዮ መጽሔት አሁን ጠብቋቸው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናግድኳችሁ አሉላ ከበደ ነኝ። የፕሮግራም አቀናባሪ ብርሃን ኃይሉ ጋር ነገ እሁድ ከሚሶስት ሰዓት ላይ በራዲዮ መጽሔት ከልዩ ልዩ ፕሮግራሞቻችን ጋር እንደምንመለስ በቀጠሮ በዚሁ እንሰናበታለን። ሰላም፣ ደህና ደሩ።